ገንዘቤ ዲባባ በ1500 ያዳራሽ ውስጥ ሩጫ ውድድር ሁለተኛውን ፈጣን ጊዜ አስመዝግባ ድል ተቀዳጅታለች። በቅዳሜው የካርልስሩህ ጀርመን ያዳራሽ ውስጥ ሩጫ ውድድር በወንዶቹ 3000 ኢትዮጵያውያን አሸንፈዋል። ሀጎስ ገብረህይወትና ዮሚፍ ቀጀልቻ አንደኛና ሁለተኛ ሆነዋል። በአሜሪካ ፉትቦል የፊላዴልፊያ ኢግልስ የኒው ኢንግላንድ ፔትሪዮትስን አሸንፈው የሱፐር ቦልን ዋንጫ ለመጀመሪያ ጊዜ አንስተዋል። ደቡብ ኮሪያ ዘንድሮ የምታዘጋጀው የክረምት ኦሊምፒክ በዚህ ሳምንት ይጀምራል። ዓለም በጉጉት እየጠበቀ ነው። እንደምን አመሻችሁልኛል የተከበራችሁ አድማጮቼ። እነዚህንና ሌሎች የስፖርት ዜናዎችን ይዘናል። አብራችሁን ቆዩ። ኢትዮጵያዊቷ አትሌት ገንዘቤ ዲባባ ከትላንት በስቲያ ቅዳሜ ካርልስሩህ ጀርመን ላይ በ1500 ያስመዘገበችው 3:57.45 ከዚህ ቀደም ከተመዘገቡት 5 የዓለም ክብረ ወሰኖች አንዱ ነው። የሚዝሃል ካርልስሩህ የቤት ውስጥ አዳራሽ ውድድር በ4500 ተመልካቾች ጢም ብሎ ተሞልቶ ገንዘቤን በአድናቆት አስተናግዷል። ገንዘቤ ከአራት ዓመታት በፊት እዚሁ የአዳራሽ ስታዲየም ውስጥ 3:57.17 መሮጧ ይታወሳል። ከሁለት ዓመታት በፊት ግን 4:13 ነበር ያስመዘገበችው። ዘንድሮ አሯሯጮቿን ሳይቀር ሰልችታ በመቅደም አዲሱን ሁለተኛ የዓለም ሬኮርድ አስመዝግባለች። በእርግጥም ልትደነቅ የሚገባት አትሌት ናት ገንዘቤ ዲባባ። የትኛዋም የዓለም እንስት አትሌት በዚህ ርቀት ገንዘቤን የተስተካከለ እስካሁን አልተገኘም። ቅዳሜ ዕለት የዓለሙ ትኩረት በገንዘቤ ዲባባ ላይ ይሁን እንጂ ታዲያ በሦስት ሺህ ወንዶቹም ሩጫ ውድድር ድል የተቀዳጁት የኢትዮጵያ አትሌቶች ናቸው። ሀጎስ ገብረ ሕይወትና ዮሚፍ ቀጀልቻ ተከታትለው በመግባት የአንደኛና ሁለተኛነቱን ስፍራ ወስደዋል። ጊዜያቸውም ድንቅ ነው። 7:37.91ና 7:38.67 ሆኗል። የዮሚፍ ጊዜ እንዲያውም የግሉ ፈጣን ሆኖ ተመዝግቦለታል። ሞሮኮ ሶስተኛ። ሌሎች ውድድሮችም ተካሂደዋል። ወደ ትላንቱ 52ኛው ሱፐር ቦል የአሜሪካ ፉትቦል ዜና ስመጣ ያልተጠበቁት የፊላዴልፊያ ኢግልስ መሆናቸውን እናገኛለን። ለመጀመሪያ ጊዜ በታሪካቸው ዋንጫውን ያነሱት ትላንት 41-33 የተሸነፉት የኒው ኢንግላንድ ፔትሪዮትስ ቀንቷቸው ቢሆን ኖሮ ዋንጫ የሚወስዱት ለስድስተኛ ጊዜ ነበር። የኢግልስ ኳርተርባክ ዋና ኳስ አከፋፋዩ መሆኑ ነው ኒክ ፎልስ የምሽቱ ኮከብ ነበር። በማብቂያው አራተኛው አጋማሽ ላይ ለተቀባዩ ዛክ እርዝ የወረወረለት ኳስ ቲሙን ለድል ማብቃቱ የተረጋገጠበት ሆኗል። በአንድ ጨዋታ ላይ በርቀት ውርወራና ግብ በማስቆጠር በሁለቱም የቀናው ኮርተርባክ በሱፐር ቦል ታሪክ ኒክ ፎልስ የመጀመሪያው ሆኗል። የፊላዴልፊያ ኢግልስ ከዚህ ቀደም በሱፐር ቦል ሁለት ለፍጻሜ ደርሰው በ1981 በኦክላንድ ሬይደርስ በ2005 ደግሞ በኒው ኢንግላንድ ፔትሪዮትስ መሸነፋቸው ይታወቃል። ሰሜን ኮሪያ በፒዮንግቻንግ የምትሳተፍበት የክረምት ኦሊምፒክ በዚህ ሳምንት ይጀመራል። በዚህም የፒዮንግያንግ የኑክሌርና ሚሳይል ሙከራ ለጊዜውም ቢሆን ጋብ ብሏል። ለአስተናጋጇ ደቡብ ኮሪያ ይህን መሰሉ ሰላማዊ ሂደት እፎይታን ከመስጠቱ ባሻገር በኮሪያ ሰላጤ ለተከሰተው የኒኩሌር ቀውስ ዘላቂ መፍትሄ ሊያስገኝ ይችላል የሚል ተስፋ አሳድሯል። ዩናይትድ ስቴትስ ግን የሰሜን ኮሪያን በኦሊምፒክ መሳተፍ የምትመለከተው በጥርጣሬ ነው። ለተጣለባት ዓለም አቀፍ ማዕቀብ ድጋፍ ለማግኘት የምታደርገው ጥረት ነው ትላለች። ይህን በዚሁ ላብቃ። ለቀጣይ ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል እናልፋለን። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በኢትዮጵያ ፕሪምየር ሊግ ጅማ አባ ጅፋር መሪው ደደቢትን በአዲስ አበባ ስቴዲየም አሸንፎ ነጥብ ማስጣሉ የሳምንቱ ተደናቂ ቡድን አድርጎታል። ጨዋታው እንደተጀመረ በ20 ደቂቃ ውስጥ የጅፋር ልጆች በሰነዘሩት ከባድ ማጥቃት ሁለት ግቦችን አስቆጥረው አስደንግጠዋል። ተመስገንና ዮናስ ለጅማ አባ ጅፋር ጎሎቹን ያስቆጠሩ ተጫዋቾች ናቸው። በ22ኛው ደቂቃ የደደቢቱ ጌታነህ ከበደ በክርን መማታቱን ተከትሎ በቀይ ካርድ ከተባረረ በኋላም ለጅማ አባ ጅፋር ጨዋታውን ቀለል አድርጎላቸው የመጀመሪያውን የጨዋታ ክፍለ ጊዜ በበላይነት ለረፍት ወጥተዋል። ከረፍት መልስም ደደቢት ውጤቱን ለመቀየር የተሻለ እንቅስቃሴ አድርጓል። ኤፍሬም አሻሞ ለደደቢት ብቸኛዋን ግብ በፍጹም ቅጣት አስቆጥሮ ጨዋታው ጅማ አባጅፋር 2-1 አሸናፊነት ተጠናቋል። የደደቢቱ አሰልጣኝ ንጉሴ ደስታ ዳኝነቱን አማረው ተችተዋል። ሆኖም በዳኛው ላይ የሰጡት አስተያየት የጨዋታ እገዳና የገንዘብ ቅጣት እንዳስከተለባቸው ከኢትዮጵያ እግር ኳስ ፌዴሬሽን የወጡ መግለጫዎች አመልክተዋል። በሌሎች ጨዋታዎች እዚህ አዲስ አበባ ላይ ቅዱስ ጊዮርጊስ እና ድሬዳዋ ከተማ 1-1 በመለያየታቸው ጊዮርጊስ ነጥቡን የሚያቀራርብበትን እድል ሳይጠቀምበት ቀርቷል። ኢትዮጵያ ቡና ፋሲል ከተማን 3-2 በመርታት ወደ አሸናፊነት ተመልሷል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን ደደቢት በ25 ነጥብ መሪነቱን አለቀቀም። ቅዱስ ጊዮርጊስ፣ ጅማ አባጅፋር፣ ሲዳማ ቡና፣ አዳማ ከነማ አራቱን ቡድኖች በእኩል 21 ነጥብ በጎል ተበላልጠው ሁለተኛ፣ ሶስተኛ፣ አራተኛና አምስተኛ ናቸው። ኮከብ ጎል አግቢነቱን ጌታነህ ከበደ በ9 ጎል ይመራል። በመጪዎቹ የደደቢት ጨዋታ የጌታነህ በቅጣት አለመሰለፍ እሱንም ቡድኑንም ይጎዳዋል። ሌላው የእግር ኳስ ዜና ወደ ሞሮኮ ያመራናል። በ16 ብሔራዊ ቡድኖች መካከል ለ3 ሳምንታት ሞሮኮ ላይ ሲካሄድ የሰነበተው 5ኛው የቻን አፍሪካ ዋንጫ ተጠናቋል። የአዘጋጅ ሀገር የሞሮኮ ብሔራዊ ቡድን ከጅምሩ እስከ መጨረሻው ኃያልነቱን በማስመስከር በፍጻሜው የናይጄሪያቸውን 4-0 በመርታት ዋንጫውን ወስዷል። የኮከብ ግብ አግቢነቱን በ9 ጎል ያሸነፈው የዚሁ የሞሮኮ አጥቂ አዩብ ካብ ነው። ለደረጃ በተደረገውም ጨዋታ ሱዳን ሊቢያን 2-1 በመርታት የሱዳን ብሔራዊ ቡድን የነሐስ ሜዳሊያ ተሸላሚ ሆኗል። የምስራቅ አፍሪካው ተወካይ የሱዳን ብሔራዊ ቡድን ለዚህ ውጤት መድረሱ ተደናቂ አድርጎታል። ቀጣዩን 6ኛውን የአፍሪካ ሀገራት ሻምፒዮና ከሁለት ዓመት በኋላ በኢትዮጵያ ይዘጋጃል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጁኖ ድንባሻህና የወጣቶችና ስፖርት ሚኒስትሩ አቶ ተስፋዬ ገዙ ከሞሮኮ አቻዎቻቸው አደራውን ተቀብለዋል። ይኸው ነው በእኔ በኩል።
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።